ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ ኢትዮጵያ ቻነል ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 19 2014 ዓ.ም ምሽት ስርጭታችን ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ተመልካቾች፣ የማስተናግዳችሁ ሰሎሞን አባተ ነኝ። ኮሮና ቫይረስን ለመቆጣጠር እየተደረገ ባለው ጥረት ምክንያት ባለፉት ሁለት ሳምንታት ተቋርጦ የነበረው የራዲዮ በቴሌቪዥንና የቴሌቪዥን ስርጭታችን አሁን ተመልሷል። ከራዲዮ አራቅንም፣ ከአጭር ሞገድ ስርጭታችን ነበረ። አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። እንዲሁም በዌብና በማኅበራዊ መገናኛዎችም ላይ አብረናችሁ ቆይተናል። ከዛሬ ጀምሮ ተመልሰናል። አብራችሁኑ። ወደ ዛሬ ስርጭታችን ፕሮግራሞች ስመለስ የአማራ ክልል የመጠለያ ጣቢያዎችን እየዘጋ ነው።
ዘንዘልማን ጊዜያዊ መጠለያ ጣቢያ 18 በላይ ተፈናቃይ ነበረ። ይህም ተፈናቃይ ሙሉ በሙሉ በመመለስ ነጻ አድርገነዋል። አሁን ይሄ ጊዜያዊ መጠለያ ተዘግቷል ማለት ነው። እንደዚሁም ሞጣ የነበረ ተፈናቃይ ነበር። ሞጣንም እንደዚሁም ወደ ቀያቸው በመመለስ ነጻ አድርገነዋል።
የአደጋ መከላከልና የምግብ ዋስትና ቢሮ ኃላፊ ናቸው። አቶ ኢያሱ መስፍን ይባላሉ የሰማችኋቸው። እንዲሁም በተለይ በደቡብ ወሎ ዞን ትምህርት ቤቶች እየተከፈቱ ነው። እነዚህንና ሌሎችም ዘገባዎችን በመጽሔት ይዘናል። አብራችሁን ቆዩ። ስርጭቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ በቀጥታ ማዳመጥ ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ኤልያስ አስማረ ነው። ቴክኒሽያኑ አል ሳንቶስ ነው። ለስቱዲዮ ድምፅና ምስል ቅንብር ራብ ማክሊን በመሳሪያዎቹ ላይ ይገኛል። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያውም እንዲሁ መሳሪያዎቿ ላይ አብራነች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአማራ ክልል መንግስት በሰሜኑ የአገሪቱ ክፍል በተከሰተው ጦርነት ምክንያት ለተፈናቀሉ ወገኖች ከፍቷቸው የነበሩ መጠለያ ጣቢያዎችን እየዘጋ መሆኑን አስታውቋል። እስከ ዛሬ ወደ 400 ሺህ የሚጠጋ ቁጥር ያላቸው ተፈናቃዮች ወደ ቀያቸው መመለሳቸውን የክልሉ አደጋ መከላከልና የምግብ ዋስትና ኮሚሽን ዛሬ ገልጿል። በሌላም በኩል የህወሓት ታጣቂዎች ወደ አማራ ክልል መግባታቸውን ተከትሎ ተቋርጦ የነበረው የመማር ማስተማር ሂደት ደሴ ውስጥና በኦሮሞ ብሔረሰብ አስተዳደር ዞን መጀመሩ ተገልጿል። ታጣቂዎች የመመገቢያ የማረፊያና የጦር መሳሪያዎች ማከማቻ እንዳደረጓቸውና ዝርፊያና ውድመት እንደተፈጸመባቸው የተነገረ ከ350 በላይ የመንግስትና የግል ትምህርት ቤቶች መሆናቸው ተገልጿል። አድማጮቻችን፣ ዝርዝር ዘገባዎቹ በምሽቱ አብይ ርዕስና በዜና ትንታኔ ክፍለ ጊዜያችን ይቀርባሉ። የሶማሊያ ፕሬዝደንት መሐመድ አብዱላሂ መሐመድ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ በሶማሊያ እየተካሄደ ያለው ምርጫ መመሪያ መሰረት እንዲካሄድ እያደረጉ አይደለም በሚል ከስልጣን አግደዋቸዋል። ይህንን ተከትሎ በሶማሊያ ፖለቲካዊ ውጥረት ነግሷል። በሶማሊያ ፕሬዝደንቱ ጠቅላይ ሚኒስትሩን ከስልጣን ማገዳቸው ህገ መንግስታዊ ነው ወይስ አይደለም የሚለው ሐሳብም አከራካሪ መሆኑ ተዘግቧል። ዓለም አቀፉ ማህበረሰብ ሁለቱ መሪዎች ወደ ድርድር እንዲመጡ ጥሪ እያቀረበ ሲሆን የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር መስሪያ ቤትም በጉዳዩ ላይ መግለጫ አውጥቷል። በአሜሪካ ድምፅ የሶማሊያ ክፍል ባልደረባ የሃሩን ማሩፍን የፖለቲካ ትንታኔን ጨምሮ ወቅታዊ የፖለቲካ ጉዳዮች ላይ የተጠናቀረውን ዘገባ ኤደን ገረመው በአጭሩ ታሰማናለች።
የሶማሊያ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ በሀገሪቱ እየተካሄደ ያለውን ምርጫ በመመሪያው መሰረት እያስፈጸሙ አይደለም፣ የሶማሊያ ብሔራዊ ንብረት የሆነ መሬትንም በህገወጥ መንገድ እየተቀራመቱ ነው በማለት በትላንትናው ዕለት ከስልጣናቸው እንዲታገዱ ማድረጋቸውን ፕሬዚዳንት መሐመድ አብዱላሂ መሐመድ ፎርማጆ ካስታወቁ ካስታወቁ በኋላ ከተለያዩ አቅጣጫዎች ተቃውሞ እየስተናገዱ ይገኛሉ። ጠቅላይ ሚኒስትሩ በቪዲዮ ባስተላለፉት መልእክት በበኩላቸው ሁኔታውን የመፈንቅለ መንግስት ሙከራ ሲሉ በመጥራት የሀገሪቱ መከላከያ ትእዛዝ ከኔ ሊቀበል ይገባል ሲሉ አሳስበዋል። ይሄ ሁኔታ ታዲያ በሶማሊያ ተጨማሪ የጸጥታ ስጋት ይፈጥራል በሚል በሀገሪቱ ውጥረት ነግሷል። በዚህ ጉዳይ ላይ የአሜሪካ ድምጽ የሶማሊኛ ቋንቋ ክፍል ባልደረባና በሶማሊያ ጉዳይ ተንታኝ ሃሩን ማሩፍ ፕሬዝዳንት ፎርባድሮ በሀገሪቱ ህገ መንግስት መሰረት ይህን ማድረግ ይችላል ወይ በሚል ለቀረበለት ጥያቄ እንዲህ ሲል መልሷል።
የሶማሊያ ህገ መንግስት በዚህ ጉዳይ ላይ ግልጽ የሆነ ነገር የለው ወይንም ይህንን ጉዳይ በቀጥታ አይመልሰውም። ነገር ግን ለፕሬዝዳንቱ ጠቅላይ ሚኒስትር የመሾም ስልጣንን ያጎናጸፈ ነው። ይሁንና ጠቅላይ ሚኒስትሩን በተለያዩ ምክንያቶች ለማባረር ስልጣን ያለው ፓርላማው ነው። የፓርላማው የስራ ጊዜ ደግሞ ልክ የዛሬ ዓመት በጎርጎሳውያኑ ታህሳስ 2020 ላይ አብቅቷል። ይህ ደግሞ ፕሬዚደንቱን ጨምሮ ጠቅላይ ሚኒስትሩም ሆነ ሁሉም ባለድርሻ አካላት ወደ ምርጫ የገቡበት የሽግግር ወቅት ነው። ስለዚህ ቀጥተኛ የሆነ መልስ የለውም።
ዓለም አቀፉ ማህበረሰብ ከታቀደለት የጊዜ ገደብ ውጪ እየተጓተተ ያለውን የሀገሪቱ ምርጫ ለማሳለጥ ሁለቱ አካላት እንዲወያዩ ጥሪ እያደረገ ይገኛል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትላንት ሌሊት በትዊተር ገጻቸው ላይ የሚኒስቴር መስሪያ ቤቱን ሀሳብ ያስታወቁ ሲሆን ዩናይትድ ስቴትስ በተፈጠረው ሁኔታ ስጋት ውስጥ መግባቷና ሁለቱ ባለስልጣናት በአስቸኳይ ተሰባስበው እንዲመክሩና የተጀመረውን ምርጫ በተሳለጠ ሁኔታ እንዲፈጽሙ ሀገራቸው ድጋፍ እንደምታደርግ አስታውቀዋል። በሌላ በኩል የዩናይትድ ስቴትስ የአፍሪካ ጉዳዮች ቢሮ በትዊተር ገጹ ላይ ባሰፈረው መልእክት ዩናይትድ ስቴትስ ጠቅላይ ሚኒስትር ሮብሌን በማገድ ሶማሊያ ወደ ሰላም የምታደርገውን ጉዞ ለማደናቀፍ የሚደረግ ጥረትን በተመለከተ እርምጃ ለመውሰድ ዝግጁ ነች። እየተፈጠረ ያለው ሁኔታ አሳሳቢ ነው። ተአማኒነት ያለውና ፈጣን የሆነ ምርጫ እንዲደረግ፣ ሁለቱም አካላት ግጭት አባባሽ ከሆነ ድርጊት እንዲታቀቡ ሲል ጥሪ ያቀረበ ሲሆን በተመሳሳይ በሶማሊያ ፖለቲካ ውስጥ ስሟ እጅግ የገነነው ትውልደ ሶማሊያዊቷ የሚኒሶታ ምክር ቤት አባል ኢልሃን ኦማር በትዊተር ገጿ ላይ የፎርማጆ የስልጣን ዘመን ካበቃ አንድ አመት ተላልፎታል። ፎርማጆ ወደ ጎን ገለል ብሎ የተጓተተው ምርጫ ሊካሄድ ይገባል ስትል ድጋፏን ለጠቅላይ ሚኒስትር መሐመድ ሁሴን ሮብሌ አሳይታለች።
የከተማ ውስጥ የትራንስፖርት አገልግሎት በመስጠት የሚታወቀው የኡበር ኩባንያ ኬንያ ውስጥ በሞተር ብስክሌት የህዝብ ማመላለሻ አገልግሎት ሊሰጥ ማሰቡ ተሰማ። ኡበር አገልግሎቱን ለመስጠት ያሰበው ኦፒበስ ተብሎ በሚታወቀው በስዊድንና ኬንያዊ የኤሌክትሪክ ተሽከርካሪ ድርጅት ጋር በመሻረክ መሆኑ ተመልክቷል። 3000 በኤሌክትሪክ የሚሰሩ የሞተር ብስክሌቶችን ለአውሮፓ አቆጣጠር በ2020 ለማስገባት ማቀዱን የቪኦኤ ሪፖርተራችን ከናይሮቢ በላከው ዘገባ ተገልጿል። የታክሲ አገልግሎት የሚሰጡ በሚሊየን የሚቆጠሩ የሞተር ብስክሌቶችን በኤሌክትሪክ ወደሚሰሩት የማዛዋሩ ሂደት የአየር ብክለትን በከፍተኛ ደረጃ ሊቀንስ ይችላሉ ተብሏል። የዩናይትድ ስቴትስ የጤና ባለስልጣናት ለኮቪድ-19 የተጋለጡ ሰዎች በመገለል የሚቆዩበትን ጊዜ ከ10 ቀን ወደ 5 ቀን ማጠሩን አስታወቁ። የዩናይትድ ስቴትስ የበሽታ ቁጥጥርና መከላከል ማዕከል ሲዲሲ ባለስልጣናት ትናንት ሰኞ በሰጡት መግለጫ ለቫይረሱ የተጋለጡ ሰዎች ራሳቸውን አግልለው ከቀዩበት 5 ቀን በኋላ የአፍና አፍንጫ መሸፈኛቸውን በማድረግ ወደ ህብረተሰቡ ተመልሰው መቀላቀል የሚችሉ መሆኑን አስታውቀዋል። የሲዲሲ ባለስልጣናት ቫይረሱ የበለጠ ተላላፊ የሚሆነው ምልክቱ ከታየበት 2 ቀናት በፊትና ምልክቱ ከሄደበት 3 ቀናት በኋላ ድረስ መሆኑን በልምድ መረጋገጡን አስታውቀዋል። ይሁን እንጂ ምክረ ሐሳቡ አስገዳጅ መመሪያ ሳይሆን ለአሰሪዎች፣ ለክፍለ ግዛትና የአካባቢው ባለስልጣናት ጠቃሚ መመሪያ እንዲሆን ታስቦ መሆኑን ተመልክቷል። ውሳኔው የመጣው ጎጂነቱ እንደከዚህ በፊቶቹ ቫይረሶች ባይሆንም የሚስፋፋበት ጊዜ እጅግ ፈጣን መሆኑ ከተነገረው የኦሚክሮን ቫይረስ ጋር የተያያዘ መሆኑን ተመልክቷል። ቫይረሱ ብዙ ሰዎችን በአጭር ጊዜ ውስጥ የሚይዝ በመሆኑ ሐኪሞችን ጨምሮ በመገለል እንዲቆዩ የሚደረጉ ሰዎች ሊበዙ እንደሚችሉም ተሰክቷል። ያ ከሆነ ደግሞ እንደ ሆስፒታል የመሳሰሉት መሰረታዊ አገልግሎት ሰጪዎች በሐኪሞች እጥረትና በህሙማን ብዛት ሊጨናነቁ ስለሚችሉ መመሪያው የወጣው ቀውስ እንዳያመጣ ከመነጨ ስጋት ጭምር መሆኑም በዘገባው ተመልክቷል። ፕሬዚደንት ጆ ባይደን በትናንትናው ዕለት የዩናይትድ ስቴትስ የመከላከያ በጀት 768.2 ቢሊዮን ዶላር እንዲሆን በሚያዘው ረቂቅ ላይ በመፈረም ህግ ሆኖ እንዲወጣ አጽድቀዋል። ህጉ እንደ አውሮፓ አቆጣጠር በ2022 ለሰራዊቱ አባላት የ2.7% የደሞዝ ጭማሪ እንዲሰጥ የሚያዝ መሆኑን ተመልክቷል። የዩናይትድ ስቴትስ መከላከያ በጀት ካለፈው ዓመት ጋር ሲነጻጸር የ5% ብልጫ ያለው መሆኑን ተገልጿል። የበጀት ረቂቁ በዲሞክራትና የሪፐብሊካን ህግ አውጪ ምክር ቤት አባላት ብርቱ ክርክር ሲካሄድበት የቆየ መሆኑም ተጠቅሷል። ፕሬዚደንት ባይደን ከበጀት ህጉ ጋር ተያይዞ ለሰራዊቱ አባላትና ቤተሰቦቻቸው የሚሰጠው ጥቅማ ጥቅምና የተከላጠፈ የፍትህ አገልግሎት እንዲሁም የአገሪቱን የመከላከል አቅም ታሳቢ ያደረጉ ስልጣኖችን ያጎናጸፉ ውሳኔዎች የተካተቱበት መሆኑን ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ እና ሩሲያ በሚቀጥለው ጥር ወር በኒውክሌር የጦር መሳሪያ ቁጥጥርና በሩሲያና ዩክሬን ድንበር በሰፈረው ውጥረት ሳቢያ እንደሚነጋገሩ ተገለጸ። በዋይት ሃውስ የብሔራዊ ጸጥታ ምክር ቤት ቃል አቀባይ ዛሬ ለጋዜጠኞች በሰጡት ማብራሪያ ሁለቱ አገሮች የፊታችን ጥር ሁለት ተገናኝተው በደህንነት ጉዳይ እንደሚነጋገሩ ገልጸዋል። የሩሲያና የኔቶ ንግግር ጥር 4ና 5 2014 የሚካሄድ መሆኑን ተመልክቷል። ይሁን እንጂ በዩናይትድ ስቴትስና በሩሲያ ውይይት ላይ የዩክሬን ጉዳይን አስመልክቶ ለዩክሬን ነጻነትና ጥቅም ሲባል በሁለቱ አገሮች ከውሳኔ የሚደረስበት ምንም አይነት ውይይት እንደማይደረግ ቃል አቀባዩ አመልክተዋል። ዩክሬንን በተመለከተ የፕሬዝደንት ባይደን አቋም ግልጽና ያልተለወጠ ነው ያሉት ቃል አቀባዩ የዩናይትድ ስቴትስ ከተባባሪዎቿ የኔቶ አባላት ጋር ተግባራዊ በሚደረግ ሁለቱ የማዕቀብና የዲፕሎማሲ መንገድ የሚፈጸም መሆኑን ተናግረዋል። ሩሲያም በአንጻሩ ኔቶ ወደ ሩሲያ ድንበርና አካባቢዋ የሚያደርገውን መስፋፋት የሚያቆም መሆኑን ዋስትና ሊሰጠኝ ይገባል የሚል አቋም መያዟም ተመልክቷል። የዩናይትድ ስቴትስ የሮማ ካቶሊካዊት ቤተክርስቲያን የቀሳውስት እጥረት እየገጠማት የመጣ በመሆኑ በርካታዎቹን ከአፍሪካ ማስመጣት መጀመሯ ተገለጸ። አሶሺየትድ ፕሬስ ትላንት እንደዘገበው ባለፉት 50 ዓመታት ውስጥ የቀሳውስቱ ቁጥር 60%፣ የሴት መነኮሳት ደግሞ በ75% መቀነሱ ተመልክቷል። እንደ አውሮፓ አቆጣጠር ከ1970 እስከ 2020 የነበረው የቀሳውስት ቁጥር 60% በመቀነሱ ወደ 3500 አጥቢያዎች ያለ ካህን እንዲቀሩ ያደረጉ መሆኑን ከጆርጅ ታውን ዩኒቨርሲቲ የተገኘው ጥናታዊ መረጃ አመልክቷል። በዚህ የተነሳም እጥረቱን ለማቃለል ቤተክርስቲያኒቱ በከፍተኛ ፍጥነት እየተስፋፋችበት ካለችበት አፍሪካ በማስመጣት በማሟላት ላይ እንደምትገኝ ተገልጿል። እንደ ናይጄሪያና ዚምባብዌ ከመሳሰሉት አገሮች የሚመጡት ቀሳውስት ቤተክርስቲያኒቱን በክህነት አስተዳዳሪነትና ጳጳስነት በማገልገል ላይ እንደሚገኙም ተዘግቧል። ለረጅም ጊዜ የቀነሰ በመጣው የቤተክርስቲያኑ አባላት ብዛትና በአስገድዶ መድፈር የተወነጀሉ በርካታ የሮማ ካቶሊካዊት ቤተክርስቲያን ካህናት ሳቢያ የተጎዳው የቤተክርስቲያኑ ስም ፈተና ሆኖ መቆየቱም በዘገባው ተመልክቷል። አፍጋኒስታን ውስጥ የሚገኙ በርካታ ሴቶች ዛሬ ማክሰኞ ባደረጉት የተቃውሞ ሰልፍ አዲሱ የአፍጋኒስታን አመራር የሆነው ታሊባን ለሴቶች የትምህርትና የሥራ ዕድል እንዲፈቅድ ጠይቀዋል። ሴቶቹ በተቃውሟቸው ያሰሟቸው ከነበሩ መፈክሮች መካከል ትምህርት ቤቶችን ለምን ዘጋችሁ የሚሉና ሥራ፣ ምግብና ትምህርት የመሳሰሉት ይገኙበታል። መንግስታትና የሰብአዊ መብት ተሟጋቾች ታሊባን ስልጣን ከተቆጣጠረበት ካለፈው ነሐሴ ጀምሮ የሴቶችን መብት እንዲያከብር ሲወተውቱ መቆየታቸው ይታወቃል። ታሊባን ከትናንት በስቲያ በሰጠው መግለጫ ሴቶች ከሌላ ሰው ጋር ካልሆኑ በቀር ብቻቸውን ከ72 ኪሎ ሜትር በላይ ርቀው እንዳይጓዙ አዟል። የታክሲ አገልግሎት ሰጪዎችም የእስላሚክ ሂጃብ ወይም ራሳቸውን ለሸፈኑ ሴቶች ብቻ እንዲሰጡ መመሪያ ማስተላለፉ ተዘግቧል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ደረጀ ለዜናው። የተከበራችሁ አድማጮች፣ ይህ ከአሜሪካ ድምፅ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 19 2014 ዓ.ም ምሽት ስርጭታችን ነው። ዝግጅቶቻችንን በሌሎች መንገዶች በቀጥታ ልትከታተሉ ትችላላችሁ። ክቡራትና ክቡራን፣ ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ ትገቡ። አሁን እየተላለፈ ይገኛል። በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ እንገኛለን። በዩቲዩብ በኢንስታግራም ታገኙናላችሁ። አብራችሁን ቆዩ። እስከ ምሽቱ አራት ሰዓት በርከት ያሉ ዝግጅቶች አሉን። ለበዓል ወደ አገር ቤት የጠቅላይ ሚኒስትር አብይ አህመድን ጥሪ ተከትሎ ቁጥሩ እጅግ የበዛ ኢትዮጵያዊ ወደ ኢትዮጵያ እየተጓዘ እንደሆነ እየተሰማ ነው። በዚህ የጉዞ የጥሪና የጉዞ ጉዳይ ላይ ታዲያ የተለያዩ ሐሳቦች ያላቸውን ሁለት ኢትዮጵያውያን አነጋግረናል። ቀንጨብ አድርገን እናሰማችሁ።
አገራችን ክፍል ላይ የተደረገውን ጦርነት ወይንም የተጎዱ ወገኖቻችንን በወሎ አካባቢ በተለይ በአፋር ያሉትን ሄደን ልንደርስላቸው ሐሳባል።
ለዚህ ተሳታፊ እንኳን እኔ ልሆን ምንም ይሁን ምንም ላለው ሂደት እይታ ያለው ሰው ከየትም የኢትዮጵያ ክፍል ይሁን ሊቃወመው ይገባል። መጀመሪያ መሆን ያለበት የተራበው ሰላማዊ ሕዝብ ምግብ መድኃኒት እንዲያገኝ ነው መማጸን ያለበት መቃወምም ያለበት።
የኮሎምበስ ኦሃዮን ኮርሶ ኮጂና የሜሪላንዱን ተስፋሁን ካሳይ ነው የሰማችኋቸው። በዚህ ምሽት ሁለቱንም ይዘናቸዋል። አሁን የዕለቱ የኢትዮጵያና የዓለም ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የሰዓቱ አብይ ርዕስ ይደመጣል። የአማራ ክልል መንግሥት ሰሜን የሀገሪቱ ክፍል ውስጥ በተቀሰቀሰውና በቆየው ጦርነት ምክንያት ተፈናቅለው የነበሩ ወገኖችን ያስጠለሉበት የነበሩ መጠለያ ጣቢያዎችን እየዘጋ መሆኑን ዛሬ አስታውቋል። እስካሁን ድረስ ወደ 400 ሺህ የሚጠጋ ቁጥር ያላቸው የቀድሞ ተፈናቃዮችን ወደ የሰፈራቸው ወደ የቤታቸው መመለሱን የክልሉ የአደጋ መከላከልና የምግብ ዋስትና ኮሚሽን ዛሬ ገልጿል። አስቴር መስጋናው ተከታዩን ዘግባለች።
የአማራ ክልል አደጋ መከላከልና የምግብ ዋስትና ኮሚሽን የህዝብ ግንኙነት ጀምሮ በሌሎች ዞኖች ከፍቷቸው የነበሩ ጣቢያዎችን መዝጋት መጀመሩን ገልጸዋል።
መጠለያ ጣቢያዎችን ነጻ ለማድረግ ዘንዘልማ አካባቢ ይኖሩ የነበሩ ተፈናቃዮችን በትናንትናው ዕለት 2221 ተፈናቃዮችን በ47 መኪና በማጓጓዝ በ10 ወረዳዎች እንዲመለሱ ተደርገዋል። እንደዚሁም ሰሜን ሸዋ 2127 ተፈናቃዮች በ72 መኪና ተመላሽ እንዲሆን አድርገናል። መካነ ሰላም እንደዚሁ 17 መኪናዎችን በመጠቀም ተመላሽ አድርገናል። እንግዲህ በጥቅሉ ዘንዘልማን ጊዜያዊ መጠለያ ጣቢያ 18000 በላይ ተፈናቃይ ነበረ። ይህን ተፈናቃይ ሙሉ በሙሉ በመመለስ ነጻ አድርገናል። አሁን ይሄ ጊዜያዊ መጠለያ ተዘግቷል ማለት ነው። እንደዚሁም ሞጣ የነበረ ተፈናቃይ ነበር። ሞጣንም እንደዚሁ ወደ ቀያቸው በመመለስ ነጻ አድርገናል። እንደዚሁም መካነ ሰላምም ከ10571 በላይ ተፈናቃይ ነበር። እሱንም መልሰን ነጻ አድርገናል። ደብረ ብርሃን እንግዲህ 500 የማይበልጡ ተፈናቃዮች አሉ እና ደባርቅ ያለ ተፈናቃይ እንዲሁም እብናት ያሉ ጥቂት ተፈናቃዮች ሲቀሩን በስተቀር ሁሉም ተፈናቃይ የነበረባቸው ጊዜያዊ መጠለያ ጣቢያዎች ተፈናቃዩን መልሰናል። የሚቀሩትንም እነዚህን ተፈናቃዮች እስከ ገና ድረስ አጓጉዘን ወደ ቀያቸው የምንመለስ ነው።
ተፈናቃዮቹን መልሶ በማቋቋም ሂደት እስካሁን ከ602000 ኩንታል በላይ እህል የተጓጓዘ መሆኑንና ከ300 ሚሊዮን በላይ እርዳታ የሚጠብቅ ሰው መድረስ መቻሉን አቶ ያሱ አክለው ገልጸዋል።
በአጠቃላይ እንግዲህ እስካሁን ድረስ መፈናቀሉ ከተጀመረ ጊዜ ጀምሮ ማለትም አሸባሪው የህወሓት ቡድን ካፈናቀለው ጊዜ ጀምሮ እስካሁን 602750 ኩንታል እህል በማጓጓዝ ለ3,795,302 ህዝብ ተደራሽ ማለት ተችሏል። ይህ ማለት እንግዲህ የምንደግፈውና የምናቋቋመው 11.4 ሚሊዮን ህዝብ ነው ብያቸዋለሁ። ይህንን ተደራሽ ለማድረግ በጊዜ የለም ስራዎችን በፍጥነት መስራት አለብን። ቅድም በየቀኑ የሚገቡ ኩንታል እህሎችን እየጠቀስኩላችሁ ነገም ተመሳሳይ እህሎች ተደራሽ እንደሚሆኑ ለማመላከት ነው።
መልሶ በማቋቋሙ ሂደት ውስጥ በየወሩ 1.2 ሚሊዮን ኩንታል እህል እንደሚያስፈልግ ኮሚሽኑ ቀድሞ ያስጠና በመሆኑ ህዝቡ አሁንም የተለመደ ድጋፉን እንዲያደርግ ጠይቀዋል።
በቀጣይ ለድጋፉና ለመልሶ ማቋቋም ተግባሩ ማህበረሰቡ በጦርነቱ ደጀን ሆኖ ያሳየውን ተጋድሎ በመልሶ ማቋቋሙ መርገም አለበት። በመርገምም ማህበረሰባችን ከዚህ ችግር አሻግረን ራሳቸውን አምርተው ራሳቸውን ይችላሉ ችግሩን ይሻገሩ ማድረጉን ተግባር በርብርም እንደሰራው በኮሚሽኑ እና በራሴ ስም አደረጋለሁ።
በአማራ ክልል የህወሓት ታጣቂዎች በወረራ ይዘዋቸው በቆዩና አሁን ነጻ በወጡ አካባቢዎች ያሉ 11 ሚሊዮን 400 ሺህ በላይ ሰው አስቸኳይ የምግብ እርዳታ እንደሚያስፈልገው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ሰሞኑን በተደጋጋሚ ማሳወቁ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ተከታዩ ዘገባም ዛው አማራ ክልል ውስጥ ያቆየናል። በሰሜኑ አካባቢ የህወሓት ታጣቂዎች ወደ አማራ ክልል መዝለቅና የጦርነቱን መስፋፋት ተከትሎ ተቋርጦ የነበረው የመማር ማስተማር ሂደት በደሴና በኦሮሞ ብሔረሰብ ዞን መጀመሩን የአካባቢዎቹ ባለስልጣናት አስታውቀዋል። ስራ የጀመሩት ታጣቂዎቹ መመገቢያ ማረፊያና የመሳሪያ መከማቻ አድርገዋቸው እንደነበረ የተነገረና የወደሙና የተዘረፉ የተባሉ 350 ትምህርት ቤቶች ናቸው። መስፍን አራጌ ከሁሉም አካባቢዎች የሰውንና የባለስልጣናቱን አስተያየቶች አሰባስቧል። በተከታዩ ዝግጅት አካቶታል።
የህዋት ኃይሎች ወደ ደሴ ከተማ መግባታቸውን ተከትሎ ጉዳት ከደረሰባቸው ተቋማት ዋነኞቹ ትምህርት ቤት መሆናቸውን የከተማ አስተዳደሩ ትምህርት መምሪያ ኃላፊ እያሱ ዘውዶ የገለጹት። እንደ መምሪያ ኃላፊው የትምህርት ተቋማቱ የህዋት ኃይሎች ማረፊያና የጦር መሳሪያ ማሰባሰቢያ ከመሆኑ ባሻገር በውስጡ የሚገኙ ግብዓቶቹ ለውድመትና ለዘረፋ ተዳርገዋል።
በተለይ ጁንታው አልሞ ካጠቃቸው ተቋማት መካከል ትምህርት ቤቶች ናቸው። በዚህም መሰረት የትምህርት ቤቶችን ማንኛውንም ንብረት በአስከፊ ሁኔታ ነው አውድሞና ዘርፎ የሄደው። በተለይ ላቦራቶሪዎችን፣ የአይሲቲ ማዕከላትን፣ ቤተ መጻሕፍትን እንደዚሁም ሌሎች ከቢሮ ጀምሮ አንድም ለታሪክ የማይቆይ ያደረገበት ሁኔታ ነው ያለው። እጅግ በጣም በሚያሳዝን ሁኔታ ነው ውድመት ያስከተለው። ከወይዘሮ ስህን ትምህርት ቤት ጀምሮ የነበሩ የላቦራቶሪ የኢኩፕመንቶች፣ ኬሚካሎች እንደዚሁም መጽሐፍቶች ነው ታሪክ እንዳይኖር አድርጎ እኛ እየቆዘምን ጊዜ እንዲወስድ አድርጎ ነው የትምህርት ተቋማት በአጭር ጊዜዎች ወደ መማር ማስተማሩ ተግባር እንዳይመለሱ የማድረግ ስራዎች ናቸው ሰርቶ የወጣውን።
ጠላቶቻችን ሲሉ የጠሯቸው አካላት በፈጸሙ ውድመት ተስፋ ሳይቆርጡ እንደ አዲስ የመነሳሳት መንፈስ በመምህራንና በተማሪ ቤተሰቦች ዘንድ ተፈጥሯል የሚሉት መምሪያ ኃላፊው የውስጥ አደረጃጀቱ ባይሟላ እንኳ ያለውን አቅም አሟጦ በመጠቀምና በመዋዋስ ትምህርት ተጀምሯል ብለዋል።
የእነሱን ዓላማ እናከሽፈው እኛ አንገት ሳንደፋ ተስፋ ሳንቆርጥ ሳንቆዝም ባለን ሪሶርስ ልጆቻችን የመምህራኖቻችን ስነልቦናን መመለስ አለብን። ይህንን በማድረግ ነው የእነሱን ሴራ የምናከሽፈው በማለት ነው እንግዲህ ባለን ሁኔታዎች ድንጋም ላይ ተቀምጠው ልጆቻችን እናስተምራለን ብለው ኮሚቴ በመሆናቸው መምህራን ግቢያቸውን አጽድተው እና ሁሉን ነገር ሬዲ አድርገው ባለን ሪሶርስ ላይ ነው ከቾክ ጀምሮ ከትምህርት ቤት እያቀያየርን ነው ስራ የጀመርነው። ይህንን በማድረግ ባለፈው ሳምንት ከ13 እስከ 15 37 ትምህርት ቤቶች የመማር ማስተማሩ ስራ ጀምረው ነበር። በዚህ ሳምንት ደግሞ በ18 ሁሉም የመንግስትም የግልም ትምህርት ቤቶች ጀምረዋል።
አቶ እያሱ በየትምህርት ቤቶቹ የደረሰውን ዘረፋ ና ውድመት የሚያጣራ ግብረ ኃይል መቋቋሙንም ጠቁመዋል። ለመንግስት፣ ለረጂ ድርጅቶች፣ ለባለ ሀብቶች፣ በየትምህርት ቤቶቹ ተምረው በውጭ ሀገራት ለሚኖሩ የአካባቢው ነዋሪዎች ባስተላለፉት ጥሪም ትምህርት ቤቶቹን መልሶ በማቋቋም የበኩላቸውን እንዲያበረክቱ ጠይቀዋል። የህወሓት ኃይሎች ወደ አካባቢው ዘልቀው መግባታቸውን ተከትሎ የትምህርት ዘመኑ ጊዜ በመራዘሙ የትምህርት ወቅቱን ለማካካስ የተለያዩ አማራጮች መቀመጣቸውን ያስረዱት
ክልሉ ካላንደር አዘጋጅቶ ልኳል። ቅዳሜ የትምህርት ቀን እንዲሆን ወስኗል። ወጣ ያሉ ደግሞ እንደ 8ኛና እንደ 12ኛ ክፍል ያሉት እሁድንም የማጠናከሪያ ትምህርት እንዲሰጥ አቅጣጫ አስቀምጧል። ከዚህ ባለፈ ሐምሌ የረፍት ቀን ሳይሆን የትምህርት ቀን እንዲሆን ነው ካላንደሩ ላይ አዘጋጅቶ የላከው። በዚሁ መሰረት ይህንን አዘጋጅተው መምህራን የቀንና የሳምንት ፕላን እያዘጋጁ በጥንካሬ እንዲሰሩ ነው የተነጋገርነው።
የጦር መሳሪያ ሲከማችበት በነበረ ቦታ ላይ ትምህርት በፍጥነት መጀመሩ ስጋት የፈጠረባቸው ወላጆች ግን መኖራቸው አልቀረም። የመምሪያ ኃላፊው በበኩላቸው አጠራጣሪ ቦታዎች ላይ በመከላከያ ኃይሎች የታገዘ ፍተሻ እስከማድረግ የደረሰ ተግባር መከናወኑን ጠቅሰዋል።
ህብረተሰቡን ባሳተፈ መልኩ ግቢው እንዲጸዳ ነው ያደረግነው። የሚጠራጠሯቸውን የነሱ ማደሪያ የነበሩትን ሰፍረውባቸው የነበሩትን አንዳንድ ቦታዎች በመከላከያ እንዲፈተሹ አድርገናል። የተለያዩ ተቀጣጣይ የሚተኮሱ ነገሮች እንዳይኖሩና ተማሪዎች ላይ መምህራን ላይ ጉዳት እንዳያደርሱ በሚል ይህን አስፈትሸናል። ከዛ ባለፈው ጽዳቱን ደግሞ ያው ሌሎች ህብረተሰቡም እንዲሳተፍ ነው ያደረግነው።
የህወሓት ኃይሎች እንደገቡ አባቷ በሞት የተለዩባትና በዳውዶ ትምህርት ቤት የስምንተኛ ክፍል ተማሪ መሆኗን የገለጸች ታዳጊ የትምህርት መጀመሩ ከሀዘኗ እንድትጽናና እንዳደረጋት ተናግራለች።
ህወሓት ገብቶ እንደነበረ በጣም የሚያስጨንቅና የሚያስፈራ ጊዜ ነበረ። እንዲሁም ደግሞ አባቴን በመኪና አደጋ አጥቻለሁ። በዛ ላይ ትምህርታችንን አቋርጠን ነበረ። ቢሆንም ከሞላ ጎደል ደግሞ አሁን ትምህርት ጀምረናል። ሀዘኑም እንዳለ ቢሆን ቢያንስ ደግሞ በትምህርቱ በመጀመሩ ደስተኛ ነን። ወንበር ያን ያክል የለም፣ ግን ቢሆንም አንድ ወንበር ላይ 4-5 ተማሪ በመቀመጥ ነው ትምህርት የምንማረው።
በሆጤ አጠቃላይ ሁለተኛ ደረጃና መሰናዶ ትምህርት ቤት መምህር የሆኑት ሰለሞን በዛብህ ትምህርት እንዲጀመር መደረጉ የተሰበረውን ስነ ልቦና መጠገኛ፣ የነበረውን አንድነት ማጠናከሪያ አጋጣሚ ነው ብለውታል። በተመሳሳይ ዜና የኦሮሞ ብሔረሰብ ዞን ተቋርጦ የነበረውን የመማር ማስተማር ሂደት ማስቀጠሉን አረጋግጧል። ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ ጀማል ሀሰን እንዳስታወቁት ከትናንት ጀምሮ በዞኑ በሚገኙ ሁሉም ትምህርት ቤቶች ትምህርት ተጀምሯል።
ሁሉም ትምህርት ቤቶች ባላቸው ግብዓት ልክ ትምህርት እንዲጀምሩ አድርገናል። ባለፈው ሳምንት ጀምሮ ጽዳትና የተሰባበሩ ወንበሮችን የመጠገን ስራ ተሰርቶ ሰኞ በዞኑ ያሉ ትምህርት ቤቶች በሙሉ ትምህርት ጀምረዋል።
በሌላ ዜና ጉዳት የደረሰባቸው የጤና ተቋማት መሰረታዊ የጤና አገልግሎት መስጠት መጀመራቸውን አረጋግጠዋል።
ከሚሴ ሆስፒታል፣ ከሚሴ ጤና ጣቢያ፣ ባቴ ሆስፒታል ብዙ ሪፈር የሚመጣባቸውና አገልግሎት የሚሰጡ ስለሆኑ በተለያየ መልኩ የሚመጡ ግብአቶች ድጋፎችን መነሻ ለነሱ ቅድሚያ በመስጠት የጤና አገልግሎት በተለይ እናቶችና ህጻናት የወሊድ አገልግሎት በአጠቃላይ እነዚህ ኢመርጀንሲ የሆኑ ጉዳዮችን ፈጥነው ወደ ስራ እንዲገቡ የማድረግ ስራ ሰርተናል። የዞኑ መንግስት ሰራተኛ ሙሉ በሙሉ ባለው አቅም ወደ ስራ እንዲገባ አድርገን አገልግሎት የመስጠት ስራ አስጀምረናል።
በአዲስ አመራሮች የተደራጀው የኦሮሞ ብሔረሰብ መሰረታዊ አገልግሎቶችን እንዲጀምሩ በማድረግ ዞኑን ወደ ቀድሞ ሰላሙ ለመመለስ ጥረት እያደረገ መሆኑን ሳይጠቁሙ አላለፉም።
በእርግጠኝነትም አሁን ያለው የዞን አመራር ከሚሴን የወሎ ልዩነት ባህሪዋን ይዛ እንድትቀጥል በአጠቃላይ የሰላም ቀጠና አድርገን ልማት ብቻ የሚጀመርባት ዞን ለማድረግ አቅደን እየሰራን ነው። በእርግጠኝነትም ደግሞ ይደግፈናል። ለዚህ መሳካት ክልሉ የክልል አመራር ተቀምጦ እየደገፈን ነው ያለው፣ ፌዴራል አመራር እየደገፈን ነው ያለው፣ ኮማንድ ፖስት እየደገፈን ነው ያለው።
በትምህርት በጤናና በተለያዩ ተቋማት ዘረፋና ውድመት ክስ የሚቀርብበት ህወሓት በተደጋጋሚ ድርጊቱን አለመፈጸሙን ሲያስተባብል ቆይቷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
አመሰግናለሁ መስፍን ለዘገባው። የተከበራችሁ አድማጮች ከአሜሪካ ድምፅ የሚተላለፍላችሁን የማክሰኞ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ሐይቅ ከተማ ውስጥ በትንሹ 48 ሲቪሎች በህወሓት ታጣቂዎች መገደላቸውን የከተማይቱ አስተዳደር አስታውቋል። በሲቪሎችና በሲቪል ተቋማት ላይ ታጣቂዎቻቸው ጥቃት እንደማይፈጽሙ ቀደም ሲል መስፍን እንደገለጸው የህወሓት መሪዎች በተደጋጋሚ ሲገልጹ ይሰማል። በቅርቡም እንደዚሁ ባወጡት መግለጫ ተናግረው ነበረ። የሐይቅ ከተማ ነዋሪዎችንና አስተዳደሩን በቅርቡ እዚያ ተገኝቶ የነበረ ጊዜ ያነጋገረው ኬኔዲ አባተ አጠር ያለ ዘገባ አዘጋጅቷል። ይህ ዘገባ ከኬኔዲ የደቡብ ወሎና የሰሜን ሸዋ የቅርብ ጊዜ ጉዞ ተከታታይ ዘገባዎች አንዱ ነው። አዳምጡት።
የህወሓት ኃይሎች በደቡብ ወሎ ዞን ሐይቅ ከተማ በቆዩባቸው ጊዜያት በጦርነቱ ተሳትፎ የሌላቸው በርካታ ንጹሐን ሰዎች ስለመገደላቸው የተለያዩ የከተማ ነዋሪዎች ይገልጻሉ። ባለቤታቸውን በህወሓት ታጣቂዎች ማጣታቸውን የተናገሩት ወይዘሮ ኤልሳ ኃይሉ ከከተማዋ ነዋሪዎች መካከል ናቸው። ወይዘሮ ኤልሳ በከተማ አስተዳደሩ መስሪያ ቤት በጽዳትና ተላላኪነት ይሰሩ ነበር ያሏቸውን ባለቤታቸው አቶ ግርማ መኮንንን የህወሓት ታጣቂዎች መኖሪያ ቤታቸው ሄደው እንደገደሏቸውን የገለጹት
የገደሉት በሰዓቱ መጥተው ፈትሸውት ነበረ። ከፈተሹት በኋላ ያው አላወቃቸውም መሰለኝ። ያው እነሱ መሆናቸው ሲያቅ ከቤት ወጣ ብሎ ያው ሄዳለሁ ሲል ነው አሯሩጠው የገደሉት። በሰደፉ ብዙ ሰዓት እንትን ካል ከመቱት በኋላ ከዛ በኋላ ያው ተኩሰው ነው የመቱት። በጣም በጣም ከምንም በላይ በጣም ከባድ ሀዘን ነው የተሰማኝ።
አዎ
በባለቤታቸው ገቢ ይተዳደሩ የነበሩት ወይዘሮ ኤልሳ አሁን ላይ ከአራት አመት ልጃቸው ጋር ለችግር መጋለጣቸውንም ይናገራሉ።
እና ያው ህጻን ልጅ ተቶብኝ ነው ሄደ። ብዙ ችግር አለ። ያው ቤት ውስጥ ብዙ ነገር አለ። በሱ እኔ ቤት ነበርኩ። ምንም ነገር አልንቀሳቀስም። ያው በሱ እንቅስቃሴ ነበር የምኖረው። ያው ባዶ ቤት ነኝ ማለት ነው አሁን ያለሁት።
ሌላዋ የሃይቅ ከተማ ነዋሪ የ65 አመቷ ወይዘሮ አስናቁ ነጋሽ ደግሞ ብቸኛ ልጃቸው አሸብር ጌታውን በህዋት ታጣቂዎች ከተመታ ከቀናት በኋላ ህይወቱ ማለፉን ተናግረዋል።
ሮቀ ወጣን ተቤታችን አርብጧስ ሲመጣ ነው የመጡት። እሱ ላይያቸው ንብረቶችን ብሎ ሲመጣ በመንገድ ላይ ያው መጡኛል። ሃይቅ ነው እኛ ያህል ነው ተማሪያም ዘብር ሃይቅ ከተማው ድረስ ብለን ከቀባ ነው የተመለስነው። ርቀን ማልሄድን ያው እሱ አርብ ተቀድሞ ይመጣል እኔ አሁን ነው የመጣሁት። መንገድ ላይ መጡኝ አለ። ያስኩትን 2800 ብር ይዤ ነበር በፊት ያንንም ወሰዱብኝ። ሁለት ጂንስ ሱሪ ጂንሱን ወሰዱብኝ። ቆዳ ጫማ ያወሰዱብኝ መታወቂያ ያወሰዱብኝ። እኔንም እጄንና እግሬን መጡኝ አለኝ። የተመታው እዚህ ክንዱ ላይ ክንዱ ፈነደች። እዚህ ላይ የተመታው በብትር ነው የመቱኝ ብሎኛል። ከዛ ሲበሳጭ ደግሞ ቢሄድ ፍየሎቹ ሶስት ፍየሎች ታርዲው አገኛቸው። እኔም በመጣያው ወዲያው ተከታይ ይበዛ ፍየሎቹም ታርዲው እዛ ወዲያ ጃፉ ቆዳቸውን አገኘሁት። ያው ለአስር ቀን ያህል ከረመ። ልክ በተመታ በ11 ቀኑ ሞተ።
የህመም ስሜት ሲሰማው ለማሳከም እንኳን በወቅቱ ሕክምና ባለመኖሩ ጧሪያቸው የነበረውን ብቸኛ ልጃቸውን መርዳት እንዳልቻሉ የሚገልጹት ወይዘሮ አስናቁ አሁን በባዶ ቤት ብቻቸውን ህይወትን ለመምራት ተገደዋል።
እሱ ብቻ ነው የነበሩት ልጅ?
አይ እሱ ብቻ ነው ስንቀበርኩ እሱ ብቻ ነበር። አሁንም ብቻዬን ቁጭ አልኩኛ። ምን ይደረግ አሁን ያለው ብቻዬን ነው። መተዳደሪያ ያው የገጠር መሬት አለኝ። እሱ ነው እስከ ዛሬ የሚያርሰው እሱ ነው። ያው አሁንም ያረሰው አለ። ጤፍ ነው ታጨዴ። ሌላ ለወደፊቱ ደግሞ እንግዲህ እሱ ያውቃል ባለቤቱ። አልቅሰንም አላዋጣንም አንተው።
በሃይቅ ከተማ የአእምሮ ህሙማንም የጥቃት ኢላማ ስለመሆናቸው አስተያየት ሰጪዎች ይገልጻሉ። አስተያየታቸውን ከሰጡን ግለሰቦች መካከል የሆኑት አቶ መሐመድ ይመር የአእምሮ ህመምተኛ የሆኑ ወንድማቸው በህዋት ኃይሎች እንደተገደሉ ተናግረዋል።
የተገደለው ያው እዚህ ቢሻናቁ አካባቢ ነው። ያው አእምሮውን በጣም ህመምተኛ ነው። አእምሮ ህመምተኛ ስለሆነ ያው እሳቸው ያው በዚህ ታክቲክ ዝም ብሎ ህመምተኛ መስለው ብዙ ነገር እያደረጉ እንደነበረ እንደሳቸው ሁኔታ በሳቸው ልክ ነው ያዩት። ይመታም መስሏቸዋል። ያው መጨረሻ ላይ ገደል ነው ብለው አሉ። እዛው ጎረቤት ገደል ነው አሉ አሉ። አንዲት ታገኝ የምትባለው ሴት እዛው ሱቅ ያላት አለች። አሁን እሷ ናት እንደዚህ ያለችው። አሁን አይ ህመምተኛ እኮ ነው ለምን ገደላችሁት ብለው አሉት። አይ እንዲያው በኋላ ባላ ህመምተኛ መሆኑን ታየን እኮ በኋላ ምን ነው ባላረግ ነው ብለናል አሉ አሉ። ያው ብናይ ሞቶ ነው ያገኘ ነው በስንት ወቅቱ። ያው መኪናው መንገድ ላይ ነበር የተቀበረው። ከዛ አንስተ እንደገና ሌላ ቦታ ላይ ቀበር ነው።
ተገደሉ ያሏቸው የአእምሮ ህመምተኛ ወንድማቸው ህክምና አድርገው ያውቁ እንደሆነና የሐኪም ማስረጃ እንዳላቸው ጠይቀናቸው አቶ መሐመድ ይህን ምላሽ ሰጥተውናል።
ህክምና አዎ አድርጌ የአእምሮ ህመምተኛ ነርቡ ተዛብቷል አሉ። ሞክር ያለሁ ብዙ ታግል ያለሁ የማይሆን ሆነ። ያው እኔም ደግሞ በዛሬ በነገ ያው ደግሞ ጥራለሁም ታገላለሁኝ በህክምና ታገላለሁ እያልኩኝ እንዲያለ ያው ለዚህ ደረጃ ደረሰ። የሐኪም ማስረጃ ያው ወረቀቱ ነበረ ጠፍቶ ነው ጥለውት ቤት የተባለ መረጃ የተባለ ሹላ ምን ዝርዝር ነው ያደረጉት ጥለውታል። አራት ሙከት ነው የኔን እንኳ ቤት የበሉት። መረጃ ቤት የግብር ወረቀት ድረስ አልቀረም እንጂ የሐኪም መረጃ ነበረ የልጁ።
በሐይቅ ከተማ በሚገኘው መስጂድ ኤልፋታ ደጅ ላይ ለረጅም ጊዜ መኖሪያዋን ያደረገች አንዲት የአእምሮ ህመምተኛም መገደሏን የመስጂዱ ጥበቃ ሼህ መሐመድ አህመድ ይገልጻሉ።
ዘይነባ ስር ትባላለች። ቁንጭላት ወንድ በሽታዋ አእምሮ በሽታ አለባት። አልጋ ነገር ሰርተውላታል። እዛች ዝም ብላ ዋለችበት ውላ እዛች ትገባለች። ዘመዶች አሏት እዚህ ሂጂ ተባራሪ መታሻል ብዬ አንድ ወታደር የኛ ይዟት ተወኛ ናት እባክህ ተዋት አልኩት። እሱ ትቷት አይደል እንደገና እነዚህኞቹ መቷት። መቀበል ወርቃለች። ገጠር ነበር የምትኖረው። በመካከል መሞ የጠናባ ጊዜ መጥታ ዝሆ ወደቀች። ቤተሰብ አባረራት መጥታ ወደቀች። ከዛ ስትል ይኸው አጋጣሚ መታት።
እናም ምናልባትም ውጊያ እየተደረገ መሆኑን እንኳን በቅጡ ያልተረዳቸው የአእምሮ ህመምተኛዋ ወትሮውን ምሽት በመታረፍበት ፍራሿ ላይ አፈር ተመልሶባት እስከወዲያኛው ሸልባለች። በዚሁ በሃይቅ ከተማ አባትና ሴት ልጃቸውን ጨምሮ አራት ንጹሃን ከአንድ ቤት ውስጥ መገደላቸውን ከዚህ ቀደም መዘገባችን ይታወሳል። በከተማዋ ለሞትና ለአካል ጉዳት የተዳረጉ ንጹሃን ሰዎች ምን ያክል እንደሆኑ የጠየቅናቸው የሃይቅ ከተማ አስተዳደር ምክትል ከንቲባ አቶ መስዑድ አበራ ተከታዩን ምላሽ ሰጥተውናል።
48 አካባቢ ንጹሃኖች እንደተገደሉ ነው ያለን መረጃ። በሂደት ደግሞ ሰው ወደ አካባቢው እየተመለሰ ያለበት ሁኔታ ስላለ ኢቭን ቤት ለቤት ስናስስ በሙቶም የምናገኘው አካል አለ ተሰውቶ ሲቪሊያኖች ማለት ነው። በዛ ልክ በሂደት ቁጥሩን ይጨምራል የሚል ግምት አለኝ። ከዛ ባለፈ ግን በርካታ ወንድሞቻችን ቆስለዋል፣ አካል ጉዳተኛ ሆነዋል በዚሁ የጥፋት ኃይል። እህቶቻችንም ያው በቁጥር ይሄን ያክል ነው ባልልህም ተደፍረዋል።
ከዚህ ባለፈ በርካታ የመኖሪያ ቤቶች መውደማቸውንም የተመለከትን ሲሆን በህዋት ኃይሎች በብዙ ቤቶች ዘረፋ እንደተፈጸመም ነዋሪዎችና የከተማው አስተዳደር አስታውቀዋል። ይሁን እንጂ በንጹሃን ላይ ኃይሎቻቸው ፈጽመዋል በሚል የሚቀርቡትን የግድያና ሌሎች ኢሰብአዊ ድርጊቶች እንደማይቀበሉ የህዋት ባለስልጣናት ከዚህ ቀደም በተደጋጋሚ መግለጻቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ ሃይቅ።
አመሰግናለሁ ኬኔዲ ለዘገባው። ይቅርታ ጠይቃለሁ። ማሊ ከሩሲያ ዋግነር ከሚባል የሩሲያ ቅጥረኛ ተዋጊዎች ቡድን ታጣቂዎችን ወይም ተዋጊዎችን ታስገባለች እየተባለች ተወንጅላለች። ፈረንሳይና ሌሎች 15 የምዕራብ አውሮፓ ሀገሮች ይህንን ጉዳይ አንስተው አውግዘዋል። ማሊ ግን ከሩሲያ ጋር ያለኝ ግንኙነት የወታደራዊ ስልጠና ብቻ ነው ስትል እያስተባበለች ነው። ማሊ የሚገኙ የፈረንሳይ ወታደሮች አቅም እያጠራቸው እንዳለ፣ ፈረንሳይም ጦሯን እየቀነሰች ነው ከሳህል አውራጃ አካባቢ። በዚህ ጊዜ ውስጥ አዲሱ የሩሲያ ጦር ጣልቃ ገብነት ላይ ተንታኞች ሐሳቦቻቸውን እያካፈሉ ነው። ሪዘንበርግ አኒ ሬዘንበርግ ከባማኮ ያጠናቀረችውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።
የማሊ ሽግግር መንግስት በዚህ ወር መሰረት የሌለው ያለውን ክስ ክዷል። ክሱ እስላማዊ ታጣቂዎችን ለመመከት መንግስቱ አወዛጋቢውን የሩሲያ የጸጥታ ድርጅት የዋግነር ቡድንን ቀጥሯል የሚል ነው። ምዕራባውያን ሀገራትና የተባበሩት መንግስታት ድርጅት የዋግነር ቡድንን በማዕከላዊ አፍሪካ ሪፐብሊክና በሊቢያ ሰላማዊ ሰዎችን መግደልን ጨምሮ በተለያዩ የመብት ረገጣዎች ይከሱታል። አርብ ዕለት ምዕራባውያን ሀገራት ያሰሙትን ክስ የማሊ ወታደራዊ መንግስት ነጻ ማስረጃ እንዲቀርብ በመጠየቅ ሳይቀበለው ቀርቷል። ይህ ከመሆኑ አንድ ቀን በፊት ፈረንሳይና 15 ምዕራባውያን ሀገራት የዋግነር ቅጥረኛ ተዋጊዎች ስምሪት ያሉትን እንቅስቃሴ አውግዘዋል። በጋራ መግለጫቸው ላይ የሽግግር መንግስቱ የራሱን ጦርና ህዝብ ከመደገፍ ይልቅ ወትሮውንም የተመናመነውን የህዝብ ገንዘብ ቅጥረኛ ተዋጊዎችን ለመቅጠር መዋሉ እንዳሳዘናቸው ገልጸዋል። መግለጫው ለዋግነር ቡድን ዘመቻ የቁሳቁስ ድጋፍ ያደርጋል ሲል የወቀሰውን የሩሲያ መንግስት ኃላፊነት በተሞላበት መልኩ እንዲንቀሳቀስ ጥሪ አቅርበዋል። ሞስኮ የቀረበባትን ክስ አትቀበልም። የማሊ መንግስት የሩሲያ የጦር አሰልጣኞች ያላቸው አካላት በሀገሪቱ ውስጥ እንዳሉ አምነዋል። በዚህ ያሉት የሀገሪቱን መከላከያና ደህንነት ኃይሎች የስምሪት አቅም ለማጠናከር እንደሆነም ተናግረዋል። አሊ ቱንካራ መቀመጫውን ባማኮ ላይ ባደረገው የሳህል የጸጥታና ስትራቴጂ ጥናት ማዕከል ኃላፊ ናቸው። እሳቸው የሩሲያ ኃይሎች በሀገሪቱ መገኘታቸው ዓላማው የጦር ስልጠና መስጠት ይሁን ቅጥር ነፍሰ ገዳይነት ለመናገር ከባድ መሆኑን ያወሳሉ። ይሁንና ከፊት ለፊት ውጊያ ይልቅ ድጋፍ መስጠት ላይ የሚያነጣጥር ኃላፊነት ሳይኖራቸው እንደማይቀር ይጠቁማሉ።
ሰፑረ ፐርሜተር ላርሜ ማሊየን ደረምፖርት ዲ ቪክቶር ሱ ሌኒሚ።
ይሄ በእነሱ ድጋፍ የማሊ ጦር በጠላት ላይ ድል እንዲቀዳጅ ያደርገዋል። ከፈረንሳይ ጦር ጋር ይህን ማድረግ አልተቻለም። ሁለተኛው እድል ደግሞ ጽንፈኞችን ድል ካደረገ በኋላ የማሊ መንግስት ራሱን ህጋዊ ለማድረግ ይቻለዋል። ፕሬዚደንት ኬታ ተገደው ስልጣን የለቀቁት የሀገሪቱ የጸጥታና የደህንነት ሁኔታ መጥፎ ስለነበረ ነው ያሉት አሊ ቱንካራ። የማሊ የቀድሞው ፕሬዚደንት ኢብራሂም ባባካር ኬታ በጎርጎሳውያኑ 2020 ዓ.ም ላይ ነበረ በኮሎኔል አስሚ ጎይታ በተመራ መፈንቅለ መንግስት ከስልጣናቸው የተወገዱት። ከዚያ በፊት የሀገሪቱ ጸጥታ ሁኔታ መዳከሙን መንስኤ ያደረገ ህዝባዊ ተቃውሞ በርትቶ ነበረ። ጎይታ ጊዜያዊ መንግስቱን ከስልጣን ያስወገደ ሌላ መፈንቅለ መንግስት በግንቦት ወር አድርገዋል። በ2022 የጎርጎሳውያኑ ዘመን ምርጫ ለማካሄድ ቃል ገብተዋል። የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኢኮዋስ የማሊ መንግስት ምርጫ እንዲያከናውን ግፊት ሲያሳድር ሰንብተዋል። ኢኮዋስ ያልተረጋገጡ ዘገባዎች ወታደራዊ መንግስቱ ቅጥረኛ ተዋጊዎች ቡድን ጋር ንግግር መጀመሩን ካስታወቁ በኋላ በህዳር ወር ላይ የዋግነር ቡድን ወደ ማሊ ገብተዋል የሚለው ጉዳይ እንዳሳሰበው አስታውቋል። ባማኮ በነበረው ህዝባዊ ተቃውሞ ሰልፍ ላይ የፈረንሳይ ጦር ማሊን ለቆ እንዲወጣ ተጠይቋል። አንዳንድ ሰልፈኞች የሩሲያ ጦር ጣልቃ እንዲገባ ሲጠይቁም ተሰምተዋል። የፈረንሳይ ጦር በጎርጎሳውያኑ 2013 ዓ.ም ማሊ ከገባ ጀምሮ ህዝባዊ አስተያየት ከድጋፍ ይልቅ ወደ ሰፊ ተቃውሞ እያመዘነ ሂዷል። የፈረንሳይ ጦር የባርካን ኃይሎችን ከሳህል ቀጠና ለማስወገድ የከፈታቸውን ዘመቻዎች ቀስ በቀስ ቀንሷል። ከአንድ ይዞታው በስተቀር ከሁሉም የሰሜን ማሊ ስፍራዎች ጦሩ ለቋል። ጦሩ የማሊ ኃይሎች የራሳቸውን ጸጥታ በተመለከተ መሪነቱን ለመረከብ ዝግጁ ናቸው ሲሉም ተናግረዋል። ተንታኞች ግን የፈረንሳይ ጦር መልቀቅ አንድ ውጤቱ ሌላ አጋር ማስፈለጉ መሆኑን ይናገራሉ። ባባካር ሳሊፍ ትራውሬ አፍሪካ ግሎብ የተሰኘው መቀመጫውን ባማኮ ያደረገ የልማትና የጸጥታ አማካሪ ተቋም ኃላፊ ናቸው።
Cette coopération va beaucoup être avantageuse.
ቁሳቁሶችን በማቅረብ ረገድ ከሩሲያ ጋር የሚደረገው ኦፊሳላዊ ትብብር ለማሊ ጦር በእጅጉ ጥቅም አለው። ሌሎች የአፍሪካ ሀገሮች በተለይ የመካከለኛው አፍሪካ ሪፐብሊክ ፈረንሳይ የጦር መሳሪያዎችን በማቅረብ ረገድ ፍትሐዊነት ይጎድላታል በሚል ደምድመዋል። እኒያ ሀገራት መሳሪያ በጠየቁ ቁጥር ወይ ማዕቀብ አሊያ ደግሞ ሌላ እነዚህን መሳሪያዎች ከማግኘት የሚከለክል ሳንካ ይገጥማል። ሩሲያ ግን ካላንዳች ችግር እነዚህን መሳሪያዎች ማቅረብ ትችላለች። የማሊ ፍላጎትም ይሄው ነው ያሉት። በመስከረም ወር ማሊ ከሩሲያ የተገዙ 4 የጦር ሄሊኮፕተሮችና ሌሎች መሳሪያዎችን ተረክባለች። የማሊ ሽግግር መንግስት የአርብ ዕለት መግለጫ የሩሲያ የጦር አሰልጣኞች በማሊ ስለሚሰሩት ስራ አላብራራም። በጉዳዩ ላይ አስተያየት እንዲሰጡ የተጠየቁት ቃል አቀባይም ጥያቄዎችን ከመመለስ አሊያም ደግሞ ለሀገሪቱ የውጭ ጉዳይ ሚኒስትር ለማስተላለፍ አልቻሉም።
አመሰግናለሁ ሀብታሙንና አኒ ሪዘንበርግን። ክቡራትና ክቡራን አድማጮች፣ ተመልካቾች፣ የዌብና የማኅበራዊ መገናኛ ተከታዮቻችን ለዜናና ለዜናው ትንታኔ የተያዘው ክፍለ ጊዜ በዚሁ ተጠናቀቀ። ከዚህ ከመደበኛ ስርጭታችን በተጨማሪ በ19ና በ22 ሜትር ባንድ በ19ና በ25 ሜትር ባንድ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል መጠሪያ የሚተላለፍላችሁን ስርጭታችንንም እንድትከታተሉ እንጋብዛለን። ከሁለት ሰዓት ተኩል እስከ 3 ሰዓት በኦሮምኛ፣ ከሶስት ሰዓት እስከ 4 ሰዓት በዚህ አሁን እየተከታተላችሁ ባላችሁት በአማርኛ ክፍለ ጊዜ፣ እንዲሁም ከ4 ሰዓት እስከ 4 ሰዓት ተኩል በትግርኛ፣ በቴሌቪዥን፣ በራዲዮ በቴሌቪዥን በሁሉም የመገናኛ ዘዴዎች ላይ እንገኛለን። ተከታተሉን። እንዲሁም ሐሳቦቻችሁን ማጋራት ከፈለጋችሁ ከኛ ጋር በመደበኛው የስልክ ቁጥራችን 202 205 9942 ቁጥሩን እንዳላሳስትባችሁ ነው። በውስጥ መስመር 14 በተዘዋዋሪ የስልክ መስመራችን እንድትደውሉልን እንጠይቃለን። በተቀመጠው መመሪያ መሰረት ሐሳቦቻችሁን ማኖር ትችላላችሁ። እንዲሁም በኢሜይል ሐሳባችሁን ለማካፈል የምትመርጡ ደግሞ horn@voanews.com ብላችሁ ብትልኩልንም ይደርሰናል። በማኅበራዊ መገናኛ ገጾቻችን ላይም ሐሳቦቻችሁን እንደተለመደው ማንሸራሸር ትችላላችሁ። ፌስቡክ ላይ አለን፣ ኢንስታግራም፣ በትዊተር እንደዚሁ እንገኛለን። ዩቱብ ላይም አለን። በፌስቡክ ላይቭ ስርጭቶቻችንን በቀጥታ ማዳመጥ ይቻላል። እንዲሁም ዌብሳይታችን ላይ amharic.voanews.com ላይም እንዲሁ ታገኙናላችሁ። የምሽቱ ስርጭት ፕሮዲውሰር ኤልያስ አስማረ ነው። የስቱዲዮ ቴክኒሽያን አልሳንቶስ ነው። የቪዲዮና የምስል አቀናባሪው ወይም ቴክኒሽያኑ ራብ ማክሊን ነው። ቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። እያቀናበሩ በየምሽቱ የምትከታተሏቸውን የቪዲዮ ፕሮግራሞች የሚያቀርቡልን የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እኔም እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። አብራችሁን ቆዩ። አሁን ከምሽቱ 3:44 ሆኗል። አዲስ አበባ ላይ እስከ 4 ሰዓት ድረስ ከቀሪ ዝግጅቶቻችን ጋር አለን። ጠቅላይ ሚኒስትር አብይ አህመድ ለመጪዎቹ በዓላት ኢትዮጵያውያንና ትውልደ ኢትዮጵያ ወደ ሀገር ቤት እንዲገቡ ጥሪ ካስተላለፉ በኋላ ቁጥሩ የበዛ ትውልደ ኢትዮጵያ ከየዓለም ክፍል ወደ ኢትዮጵያ እየተጓዘ እንደሆነ እየተሰማ ነው። ሪፖርተሮቻችን ኢትዮጵያ ውስጥ ያሉ፣ እንደዚሁም በዩናይትድ ስቴትስ የተለያዩ አካባቢዎች የሚገኙ ዘጋቢዎቻችን ዋሽንግተን ዲሲም ላይ ኢትዮጵያ የገቡትን፣ ለመሄድ ያሰቡትን፣ ያላሰቡትንም ጭምር እያነጋገርን ነው ያለ ነው። ደረጀ ደስታ ሁለቱን አነጋግሯል። አንድ ከኮሎምበስ ኦሃዮ፣ አንድ ከሜሪላንድ የሚሉትን ስሟቸው ይዟቸው ይቀርባል። አሁን
በኢትዮጵያ የውጭ ጉዳይ ሚኒስትር ደኤታ ወይዘሮ ብርቱካን አያና ታህሳስ 5 የሰጡትን መግለጫ ጠቅሶ የዜና አገልግሎት እንደዘገበው ባለፈው 3 ዓመታት ውስጥ ከዳያስፖራው ወደ 9 ቢሊዮን ዶላር የሚገመት ገንዘብ ወደ አገር ውስጥ በሐዋላ መግባቱን ገልጸዋል። ይህ በመጣኔ ሀብቱ ላይ የሚኖረውን ድርሻ በመገንዘብ ዳያስፖራው የበለጠ ተሳታፊ የሚሆንበትን ሁኔታ ለማመቻቸት ጭምር የአንድ ሚሊዮን ኢትዮጵያውያን ተጓዦች ለመጪው የኢትዮጵያውያን ገና በዓል ወደ ኢትዮጵያ እንዲገቡ መንግስት ጥሪ ማቅረቡ ይታወቃል። ይህን ጥሪ ለማስተባበር በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የሚመራ ብሔራዊ ኮሚቴ መቋቋሙን ተመልክተዋል። የኢትዮጵያ ንግድ ባንክ ስራ አስፈጻሚ አቶ አቤሳኖ ኢትዮጵያውያኑ በቆይታቸው ሆቴሎችን ጨምሮ የተለያዩ አገልግሎቶችን ከያሉበት ሆነው በድረገጽ ሊያገኙባቸው የሚችሉባቸው መድረኮች መመቻቸቱንና ከባንኩም ጋር ደንበኝነት መፍጠር ለሚፈልጉ ባንኩ ዝግጁ ማድረጉን አስታውቀዋል። በዚህ ጥሪ ወደ ኢትዮጵያ እየተዘጋጁ ካሉ ተጓዦች መካከል በኮሎምበስ ኦሃዮ ነዋሪ የሆኑት አቶ ኮርሶ ኮጂ አንዱ ናቸው። ዩናይትድ ስቴትስ ውስጥ ከ20 ዓመታት በላይ መኖራቸውን የገለጹት ኮርሶ አብረዋቸው የሚሄዱ ጓደኞች እንዳሏቸው ይገልጻሉ። ለምን መሄድ እንዳለባቸው ሲገልጹ ይህን ብለዋል።
ጥሪውን ማክበር የፈለግንበት ምክንያት በዌስተን ወይንም በአሜሪካኖች ወይንም በአውሮፓኖች እየተደረገብን ያለ ተጽዕኖ ትክክል ስላልሆነና አገራችን ውስጥ ችግር እንዳለ፣ አገራችን ውስጥ ያላችሁ ውጭ አሜሪካኖች ዜጎች በሙሉ ውጡ፣ ችግር አለ፣ ጦርነት አለ እያሉን ስለነበረ አለመኖሩን ለማሳየት እና ከዶክተር አብይ ጥሪን በማክበር አገራችን ሰላም መሆኑን ለማሳየት ነው መሄድ የምንፈልገው።
ትኬቱን በተፈቀደው የ30% ቅናሽ መግዛታቸውን አቶ ኮርሶ ተናግረዋል። እሳቸው የገዙበትን ዋጋ ሲገልጹ ይህን ብለዋል።
ያ ቲኬት በአሁኑ ሰዓት በጣም ብዙ ሰዎች ወደ ኢትዮጵያ ከመግባታቸው የተነሳ በጣም ውድ ዋጋ ነው ያለው። ግን ከ1800 እስከ 1900 ነው። ግን በተደረገው 30% ዲስካውንት እስከ 1200 ዝቅ ብሏል። በዛ ዋጋ ነው እኔም የገዛሁት።
የትግራይ ተወላጅና የዚያ ህዝብ ክፋይ መሆናቸውን የገለጹት የሜሪላንድ ነዋሪ አቶ ተስፋውን ካሳይ ደግሞ የትግራይ ህዝብ በኤርትራ ጦር፣ በአማራ ታጣቂዎች፣ ሚሊሻና ፋኖች ተዘርፎ የሚበላ የሚቀመስ የሌለው መሆኑን በመግለጽ ስለ ጥሪው ይህን ይላሉ።
ተዘርፎ የሚበላ የሚቀመስ የሌለበት የዓለም ማህበረሰብ ተማጽኖ ምግብ መድኃኒት ይግባ አናስገባም እያለ መንግስት የራሴ መንግስት የሚለውን መንግስት እና የተለያዩ የኢትዮጵያ ተቋማት ለዚህ ተባባሪ ሆኖ እንዲሞት የተፈረደበት ህዝብ የዛ ህዝብ ክፋይ ነኝ እና ይሄ ዝም ብሎ ለይስሙላ ጥሪ ሁሉን ያላማከለ የሀገሪቱ ህዝብ ሙሉእነት የማያካትት በጣም እንደ አጸያፊ ወይም ደግሞ ትክክለኛ ያልሆነ መሆኑን ነው የሚገባኝ።
እንኳን እኔ ሌላውም ተሳታፊ መሆን አይገባውም ይላሉ አቶ ተስፋሁን።
ለዚህ ተሳታፊ እንኳን እኔ ልሆን ምንም ይሁን ምንም ላለው ሂደት እይታ ያለው ሰው ከየትም የኢትዮጵያ ክፍል ይሁን ሊቃወመው ይገባል። መጀመሪያ መሆን ያለበት የተራበው ሰላማዊ ህዝብ ምግብ፣ መድኃኒት እንዲያገኝ ነው መማጸን ያለበት መቃወምም ያለበት።
የተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽን እና የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጡት የጋራ ሪፖርት ጥሰቱ የተፈጸመው በአንድ ወገን ብቻ ሳይሆን በሁሉም ወገኖች መሆኑን አስታውቀዋል። በአፋርና በአማራ ክልል በህወሓት ኃይሎች ተፈጽመዋል ስለተባሉት ዝርፊያና ጥሰቶች መግለጫዎች ወጥተዋል። አቶ ተስፋሁን ከአዲስ አበባ ጀምሮ በተለያዩ የኢትዮጵያ ከተሞች የሚገኙ የትግራይ ተወላጆች ከስራ ተባረው ተሰብስበው በየእስር ቤቱ እየታገሩ ባለበት ሰዓት ይህ ጥሪ ቧልት ነው ብለዋል። አክለውም
እና በጣም ምን ያክል በሁሉም የትግራይ ተወላጅ የፈለገውን ዜግነት ይኖረው አሜሪካውም አውስትራሊያውም ካናዳውም ሊሆን ይችላል ህመም ላይ ነው ያለው። ይሄ ህመም ሁሉም ኢትዮጵያዊ የኔ ህመም ብሎ ለዚህ ህዝብ አብሮ መቆም በሚገባበት ሰዓት አሁን ድግስ ተደርጎ የዓለም ህዝብ ምን ይላል? እና በዚህ ምክንያት አላስበውም። አዋቂ ለሆነ አርቆ ለሚያስብ ሌላ ኢትዮጵያዊን ህመም ማስፈነው የምጠይቀው ይሄ ነውር ስለሆነ ይልቁንስ ሊያሻግረን የሚችል ሌላ እሳቤ ሌላ የሰላም የውይይት ቀጣይ ደግሞ ኢትዮጵያም እንደ ኢትዮጵያ እንዴት ብላ ከዚህ ችግር ወጥታ ማህበረሰቡ እንዴት አይነት ግንኙነት ኖሮ የበለጸገ ሪጅን ሰላም የሰፈነበት ሪጅን እንዲሆን በጥልቀት ማሰብ የሚገባበት ሰዓት ነው እንጂ አሁን እዛም እዚህ ኢንተርናሊ ዲስፕሌስድ ሆኖ በረሃብ አለንጋ ከቤቱ ወጥቶ መግቢያ ባጣበት ሰዓት ገና በዓል ብሎ ድግስ ነውር ነው።
ባለፈው ዝግጅታችን ያነጋገርናቸው አዘጋጆችም ሆነ አቶ ኮርሶ ኮጂ ወደ ኢትዮጵያ የሚሄዱት በአፋርና አማራ ክልል በጦርነቱ ለተጎዱ ወገኖች እርዳታቸውን ለመለገስና አጋርነታቸውን ለመግለጽ መሆኑን ያስረዳሉ። አቶ ኮርሶ የጉዞ ዝግጅታቸውን እንደሚከተለው ይገልጹታል።
እኔ አሁን በኔ በኩል ማለት ነው ያዘጋጀኋቸው ተጨማሪ ሻንጣዎች አሉ። የተጨማሪ ሻንጣዎች ውስጥ ብዙ መድኃኒቶች አሉ፣ ተጨማሪ አልባሳቶች አሉ፣ ማስኮች አሉ። ይሄንን በራሴ ወጪ ከቨር በማድረግ ይዤ ለመሄድ አስቤያለሁ። በተጨማሪ ደግሞ መንግስት አንድ ኤክስትራ ሻንጣ ይፈቀድላቸዋል የሚል ነገር አለ። ያን እስከ ምን ያህል ተግባራዊ እንደሆነ ቼክ እያደረኩኝ ነው። ያም ከተገኘ ብዙ ሌሎች ጓደኞቼንም አስተባብሬ ይሄንን እያደረኩ ነው ያለሁት። ይዘን እንገባለን። በሰሜኑ ሀገራችን ክፍል ላይ የተደረገውን ጦርነት ወይንም የተጎዱ ወገኖቻችንን በወሎ አካባቢ በተለይ በአፋር ያሉትን ሄደን ልንደርስላቸው ሀሳብ አለን።
ጠቅላይ ሚኒስትር አብይ አህመድ ትናንት ሰኞ ወደ አገር ቤት ለመጡ የዳያስፖራ ማህበረሰብ አባላት ባስተላለፉት መልእክታቸው የተጎዱ አካባቢዎችን እንድትጎበኙ፣ ወገናችሁን እንድታንጹና እንድትደግፉ አደራላለሁ። አሸባሪው ህወሓት በወገናችን ላይ ያደረሰውን ልክ የሌለው ግፍና መከራ በአይናችሁ አይታችሁ አይኔን ግንባር ያርገው ላለው ዓለም እንድትገልጡ ላሳስባችሁ እወዳለሁ። አንዳንድ ተቋማት ባዘጋጇቸው መርሃ ግብሮችም ላይ ተሳተፉ። የቱሪስት መዳረሻዎችንም ጎብኙ። የልማት ስራዎቻችንንም ተመልከቱ ብለዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲን ጨምሮ አንዳንድ አገሮች ዜጎቻቸው ኢትዮጵያን ለቀው እንዲወጡ ይወተውቱ የነበረበት ጊዜ ቢኖርም ወደ ኢትዮጵያ ለመሄድ የተዘጋጁት አቶ ኮርሶ ኮጂ ግን ይህ ሐሰት መሆኑን ለማረጋገጥ የሚሄዱ መሆኑን ይገልጻሉ። የዚህ ጉዞ ተሳታፊ እንዳይሆኑ ስለሚቀሰቅሱትም ሰዎች ይህን ብለዋል።
ያ ሰዎች እንግዲህ የተለያየ ነገር ሊሉ ይችላሉ፣ ግን እውነታው አገራችን ሰላም ናት። አገራችን ውስጥ ብዙ ውጫዊ ዜጎች ዲፕሎማቶች እየኖሩ ነው ያሉት። ይህንን ደግሞ እነዚህ የሚሉትን ሰዎች ደግሞ እኛ ኢትዮጵያኖች ወደ ሀገራችን በመግባት ያንን በማሳየት እውነታውን መግለጽ ነው እንጂ ለምን ይሄን አላችሁ ማለት አንችልም። ምክንያቱም እነኚህ ሰዎች እየተገዙ ወይንም ደግሞ እየተታለሉ ያሉት በውጫውያን ዜጎች ወይንም ደግሞ በባንዳዎች ወይንም ኢትዮጵያን ለማጥፋት ከሚፈልጉ ወገን በማበራቸው እውነታው አይታያቸውም፣ ወይንም ደግሞ እያወቁ ይህንን የሚያደርጉ የእኛም አገር በውጭ የተገዙ ባንዳዎች አሉ ማለት ነው።
እስካሁን ኢትዮጵያ ለገቡት ከውጭ ለመጡት የዳያስፖራ አባላት በነገው ዕለት በ አንድነት ፓርክ ዝግጅት እንደሚደረግም ተገልጿል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።
አመሰግናለሁ ደረጀ ለዘገባው። ወደ ተከታዩ ዘገባ እናልፋለን። ዛሬ ታህሳስ 19 የቁልቢ ገብርኤል ንግስ ነው። ለዚህ ንግስ ደግሞ ከተለያዩ የዓለም ክፍሎች ወደ ኢትዮጵያ የገቡትን ትውልደ ኢትዮጵያ ጨምሮ ብዙ ሰው ተገኝቷል ቁልቢ ላይ። ሪፖርተራችን አዲሱ ቸኮልም እዚያው ተገኝቶ ነበረ። ወዲያውም የፈረንጁ የ2021 ዓመት እየወጣ ነው እና ያለፈውን ዓመት እንዲገመግሙለት ለመጪው የሚያስቡትን እንዲነግሩት ብዙዎቹን ጠይቆ ነበረ። 21 ፈታኝ ነበር ብለውታል። በ22 የተሻለ ነገር እንደሚጠብቁ ተስፋ እንደሚያደርጉ ነግረውታል። ወደዚያው ልምራችሁ።
የ2014 የቁልቢ ገብርኤል ዓመታዊ ንግስ ከመላ ሀገሪቱ በርካታ ምዕመናን በታደሙበት በሰላም ተጠናቋል። በድሬዳዋ ከተማም ሆቴሎች አልጋ ጨርሰው እንግዶችን በድንኳን እስከማሳደር ደርሰው ነበር። ለዚህ ክብረ በዓል ከመጡ ምዕመናን መካከል በውጭ ለሚኖሩ ኢትዮጵያውያን የተደረገውን ሀገራዊ ጥሪ ተቀብሎ ከጣሊያን ቱሪን እንደመጣ የነገረን አቶ በለጠ ሰሙ ጦርነቱን በአስጨናቂነት ሲያስታውሰው ይህንን ተከትሎ የህዝቡ አንድ መሆን ስሜት ግን በአዎንታዊ ጎኑ ይጠቀሳል ይላል።
ጦርነቱ At the end of 2020 ነበረ። ሶ 2021 ሙሉ በሙሉ ጦርነት ላይ ነበረች ሀገሪቷ። ሶ ብዙ ነገሮች ስትረስፉል ነበሩ as a country። ሶ አስጨናቂ ነበረ በጣም። ስፔሻሊ ደግሞ ውጭ ሀገር ስትኖር ግራውንድ ላይ ያለውን እውነታ ስለማታውቀው ብዙ ታስባለ፣ ትጨነቃለ። But at the same time ደግሞ ጥሩ ጎኑ ብዬ ማስበው አገሪቷ ውስጥ እና ከአገሪቷ ውጭ የነበረው የህዝቡ መተሳሰብ፣ መነሳሳት፣ አንድ የመሆን ስሜት on the top of that ደግሞ the no more የሚባለው movement ተፈጥሮ ኢንተርናሽናል የነበረውን ጫና መቋቋም ተችሏልና ጥሩ ነገር ነው ብዬ አስባለሁኝ። አት ዘ ኤንድ ደግሞ ኢትዮጵያዊነት የሚለው ስሜት ያደገበትም አመት ነው ብዬ አስባለሁ። ሶ ኦቨር ኦል ኢት ዋዝ ኖት ጉድ ይር።
ከጦርነቱ ባሻገርም ሌሎች ጥሩና ጥሩ ያሉ ትዝታዎች አሉት አቶ በለጠ።
ግን ጥሩ ነገር ምንድነው? ምርጫው ለምሳሌ በስኬታማነት አልቋል which is ጥሩ የሚባል ምርታ ነው በኔ እይታ። ሌላኛው ነገር ደግሞ ሁለት አዲስ ክልሎች ተፈጥረዋል። ሶ ነጻነታቸውን እና ራሳቸውን ለማስተዳደር የሚፈልጉ ሰዎች ጥያቄያቸውን በሰላማዊ መንገድ መመለስ እንደሚችል ያሳየ ነገር ነውና ጥሩ ነው ብዬ አስባለሁ። መጥፎ ሳይዱ ያው ሌላ መጥፎ ሳይድ ብዬ ማስበው መፈናቀሉ፣ በተለያየ ሀገሪቷ ቦታዎች ላይ ያለው ድርቅ፣ ረሃቡ እና ደግሞ ስፔሻሊ ደግሞ ዘመዶቻችን ናቸው ወይንም ደግሞ አላይ ናቸው ብለምናስባቸው ሀገሮች ኢንተርናሽናሊ ጫና ሲያደርጉብን ነበር እና ያን እንደ መጥፎ ነገር ነው ማየው ኦር እንደ ኔጌቲቭ ሳይድ አየዋለሁ።
በአገሪቱ ሰላም እንዲሰፍን ለመጸለይ ለመጀመሪያ ጊዜ ወደ ቁልቢ መጥቻለሁ ያለችን ክብርት ያለነ የተባለች አዲስ አበባ ከተማ ነዋሪ 2021ን በመጥፎ ጎኑ ነው የምታስታውሰው።
2021 በእውነት ለመናገር በጣም አስቀያሚ ጊዜ ነው ያለፈው። ሰው ተሰደዋል፣ ትምህርት ቤቶች ሩቅ የሆኑት ዩኒቨርሲቲዎች ተቋርጧል። መልካም ነገሮችም አሉ፣ መልካም ነገሮችም ተሰርተዋል። ለምሳሌ ምርጫ በየኢፋው ነው የተካሄደው፣ በጥሩ ሁኔታ ነው ያለፈው። ምንም አይነት ችግር አልተፈጠረም፣ ግርግር አልተፈጠረም። የሚያሳዝነው ግን እዛ ሚንገላት ያለው ህዝብ፣ እዚህ ሚንገላት ያለው ህዝብ ያሳስባል፣ ያሳዝናል በጣም። ይሄ ነውና ለኔ ጥሩ አይደለም 2021 ያው ችግሮች የሉም ማለት አይደለም፣ ግን ለዚህ ሁላ ራሱ የመጣሁበትን እግዚአብሔር ሰላም ያምጣው ነው የሚለው። የእውነት ሰላም ይመጣል። ሁለት ወንድማማቾች ነው የተኮራረፉት፣ ይታረቃሉ አምናለሁኝ። እሱን ነው ተስፋ ማረቀው። ለዛ ጸሎት ምን የመጣሁት።
ከአዳማ የመጡት አቶ አቡሌ ጋሻው የፈረንጆች 2021 የተካሄደውን ብሔራዊ ምርጫ በበጎ ጎኑ ሲያስታውሱት፣ ህወሓት አስነስቶታል ያሉትን ጦርነት ደግሞ በአሉታዊ ጎኑ ነው የሚያስታውሱት።
2021 የነበረው ለኢትዮጵያ ለሀገራችን እጅግ ፈታኝና በጣም ከባድ ጊዜ ነበር የነበረው። ከዛውም ያክል በጣም ጥሩ ነገሮች ያለፉ ነገሮች ነበሩ። ያው እንደ ሀገር ሰላማዊ ምርጫ ተካሂዶ መንግስትም ህዝቡ የሚወደውንና የፈቀደውን የኔ ነው የሚለውን መንግስት ፈጥሯል ማለት መስርቷል። ግን ያው ከዛም አንጻር ደግሞ የነበረው በላያችን የተሰራው ነገር እጅግ በጣም አስቀያሚ ነበረ። ያ እጅግ በጣም በውስጥ የከባድ ጠባሳና ችግር እንደ ሀገር አማራ ክልል፣ አፋር፣ በተለያዩ ቦታዎች የወሰዱ በወሎ የወሰዱ ዳሜጆች እጅግ በጣም የሚያሳዝን ነው።
አዲስ አበባ አቅራቢያ ወለቴ ከተባለች ከተማ እንደመጡ የነገሩ አቶ ሴሳ የተባሉ ምዕመን ደግሞ የህዝቡ አንድነት መላላት በፈረንጆች 2021 ለብዙ ችግር ዳርጎናል ይላሉ።
ስሜ ሲሳይ ከዳኝ ይባላለሁ። የመጣሁት ከወለቴ አካባቢ ነው። ቁልቢን በዓል ለማክበር እዚሁ ድሬዳዋ ተገኝቻለሁ። በዓሉም ደስ ይላል፣ ድባቡም ጥሩ ነው። ባሳለፍነው አመታቶች የአገሪቷ ወቅታዊ ችግር የተከሰተብን ችግር የምለው ሰው በብሔርተኝነት ተከፋፍሎ ለዚህ ደርሰናል። አንድ ብንሆን ኖሮ ያንድ እንኳን አንድ ክልል አለም አንድ ሀገር አያቀተንም። ለምሳሌ ከግብጽ ጋር ግጭት ነበረብን ከዚህ በፊት ያንን በድል ተወጥተናል። ግን አሁን የክልል ችግር ላይ አንድ ብንሆን ኖሮ ሁሉም በብሔር ባይከፋፈል ኖሮ ለክልል አንድ ኢትዮጵያዊ እንደዚህ ሽንፈት አይደርስብንም ነበረ። እንደዚህ ደግሞ አሰቃቂ ነገሮች አይከሰቱብንም ነበር። ግን አንድነት የሚባል ነገር ገና ይቀረናል ብዬ ነው የማስበው።
በአዲሱ 2022 ምን እንደሚጠብቁ የጠየቅናቸው አስተያየት ሰጪዎች ሰላም ላይ ያተኮረ አስተያየት ነው የሰጡን። በረክት ያለነ
ሰላም፣ ሰላም፣ ማንም ጣልቃ ያልገባበት ሰላም፣ ሰላም፣ የመጀመሪያው ሰላም እንዲመለስ፣ አንድነታችን እንዲመለስ። የማንም የማንም ዘር አይደለም። እኔ ትግሬ ተወላጅ ነኝ። ሰላም ነው የምኖረው። ይኸው ትግሬ ሁኜ እየመጣሁ ነው። ምንም ያጋጠመኝ ነገር የለም። ምክንያቱ ያም አገሬ ይሄም አገሬ ነው። አንድ ነኝ፣ አንድ ነው ሁሉም ለኔ። ሰላም እንዲሆን እንፈልግ።
አመሰግናለሁ አዲስንም በፕሮግራሙ ላይ በዝግጅቱ ላይ አስተያየቶቻቸውን የሰጡንንም። ይህ ዝግጅታችን ይቀጥላል። ወደፊትም ሌሎችንም እያነጋገርን የተለያዩ አስተያየቶችና ዘገባዎቻችን እናቀርብላቸዋለን። የዛሬ ዝግጅታችን በዚሁ ተጠናቀቀ። በመላ ባልደረቦች ስም ሰናበታችኋለሁ። ሰሎሞን አባተ ነኝ ያስተናገድኳችሁ። እስካሁን ድረስ ጤና ይስጥልኝ። በደህና እምሹ። Thank you.